ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን ፕሮግራም አሁን ጀመረ። የኢትዮጵያ መንግስትና ህወሓት ከሁለት ወራት በፊት ያደረጉትን ስምምነት ተከትሎ ትግራይ ኃይሎች ከባድ የጦር መሳሪያዎችን ለኢትዮጵያ መከላከያ ሰራዊት እንዳስረከቡ የህወሓት ቃል አቀባይ አቶ ጌታቸው ረዳ ተናገሩ። የኢትዮጵያ መከላከያ ሰራዊትን ወክለው በርክክቡ ላይ የተገኙት ሌተና ኮሎኔል አለሜ ታደለ ጦር መሳሪያዎቹን መረከባቸውን አረጋግጠዋል።
በዛሬው ዕለትም በአጉላ የከባድ መሳሪያዎች በተሰበሰቡበት ቦታው ተገናኝተን ትጥቆችን ቆጥረን ተረክበናል። የከባድ መሳሪያዎችን ትጥቆች ስንረከብ ዝርዝር ሁኔታዎችና ቴክኒክ ሁኔታዎችን ቀጣይ የምናያቸውና የምናረጋግጣቸው ይሆናል። ሆኖም ግን በውላችን መሰረት ትጥቁን በሰላም በፍቅር ከቲዲኤፍ ተወካዮች ተረክበናል።
ሙሉ ዘገባውን የሰዓቱን የዓለም ዜና ተከትሎ በዕለቱ አቢይ ርዕስ እናቀርባለን። ረቡዕ ጥር 3 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ቢል አንድራዴ ነው። እንግዱ ወልዴ የሰዓቱን የዓለም ዜና ያሰማናል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወሌ ነኝ። የኢትዮጵያ ባለሥልጣናት የያዟቸውን 4 የሰብአዊ መብት ጠባቂ ግለሰቦች በአስቸኳይና ካለምንም ቅድመ ሁኔታ ይልቀቁ ሲል አምነስቲ ኢንተርናሽናል ትናንት ባወጣው መግለጫ ጠይቋል። ዓለም አቀፉ የመብት ተከራካሪ ቡድን እንዳለው ለኢትዮጵያ ሰብአዊ መብት ጉባኤ የሚሰሩት 4ቱ ግለሰቦች ታህሳስ 27 ቀን 2015 ዓ.ም የተያዙት በደቡብ አዲስ አበባ በኃይል ከመኖሪያቸው ሲፈናቀሉ የነበሩ ሰዎች ጉዳይን በተመለከተ መረጃ እያሰባሰቡ ባለበት ወቅት ነው። ግለሰቦቹ ዳንኤል ተስፋዬ፣ ብዙአየሁ ወንድሙ፣ በረከት ዳንኤል እና ናሆም ሁሴን የተባሉ የኢሰመጉ ሠራተኞች መሆናቸውንም አምነስቲ በመግለጫው ጠቁሟል። በድህነት ውስጥ የሚኖሩ የአዲስ አበባ ነዋሪዎች በኃይል ሲፈናቀሉ አስፈላጊ የሆነውን መረጃ የመሰነድ ሥራ በመስራት ላይ ብቻ ነበሩ ሲሉ የሰብአዊ ቡድኑ የምስራቅና ደቡባዊ አፍሪካ ኃላፊ ታይገር ቻጉታ ተናግረዋል ብለዋል መግለጫው። አድማጮች፣ ይህን ጉዳይ በተመለከተ በልዩ ዘገባ ክፍለ ጊዜያችን ሰፋ ያለ ሪፖርት ይኖረናል። ከኢትዮጵያ መንግስት ጋር ከሁለት ወራት በፊት በተደረገው ስምምነት መሰረት የትግራይ ኃይሎች ከባድ መሳሪያዎችን እንዳስረከቡ ቃል አቀባዩ አቶ ጌታቸው ረዳ መናገራቸውን አሶሲየትድ ፕሬስ ዜና ወኪል ከናይሮቢ ዘግቧል። አቶ ጌታቸው ዛሬ ማለዳ በለቀቁት የትዊተር መልእክት የአፍሪካ ህብረት ተቆጣጣሪ ቡድን ከባድ መሳሪያዎቹን ማስረከባቸውን አረጋግጧል ብለዋል። የሰላም ስምምነቱም ሙሉ በሙሉ ተግባራዊ ለማድረግ አስተዋጽኦ ይኖረዋል ሲሉም ተስፋቸውን ገልጸዋል ብለዋል ሪፖርቱ። ከኢትዮጵያ ኃይሎች ጎን ሲዋጉ የነበሩትና በሰላም ስምምነቱ ያልተሳተፉት የጎረቤት ኤርትራ ኃይሎች ከክልሉ እንዲወጡ የትግራይ ኃይሎች ይሻሉ ያለው የአሶሴትድ ፕሬስ ዘገባ የኤርትራ ኃይሎች አሁንም በአንዳንድ አካባቢዎች እንዳሉ የዓይን እማኞች እንደነገሩት ገልጿል። ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት የተመራማሪዎችን ጥናት በመጥቀስ በግጭቱ በመቶ ሺህ የሚቆጠሩ ሰዎች እንደሞቱ ይገምታሉ። 5 ሚሊዮን የሚሆኑ ሰዎች ወደሚኖሩበት የትግራይ ክልል በአሁኑ ወቅት ተቋርጠው የነበሩ መሠረታዊ አገልግሎቶች፣ በረራና የሰብአዊ እርዳታ እንደገና ቀጥለዋል ሲል አሶሴትድ ፕሬስ ሪፖርቱን አጠቃሏል። የዓለም ጤና ድርጅት በኡጋንዳ የነበረው የኢቦላ ወረርሽኝ እንዳበቃ ዛሬ አስታውቋል። በጤና ድርጅቱ መመሪያ መሰረት ለ42 ቀናት አዲስ የተያዘ ሰው ከሌለ ወረርሽኙ እንዳበቃ ይቆጠራል። ባለፈው መስከረም ወረርሽኙ መከሰቱ ከታወቀ በኋላ በኡጋንዳ 142 ሰዎች በኢቦላ ሲያዙ 52 ደግሞ ሕይወታቸውን አጥተዋል። በኡጋንዳ የኢቦላ ወረርሽኝን በተሳካ ሁኔታ ተቆጣጥረናል ብለዋል የአገሪቱ ጤና ጥበቃ ሚኒስትር ጄን ሩት አሰንግ። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አዳኖምም ይህንኑ አረጋግጠዋል ሲል ኤኤፍፒ ዘግቧል። አፍሪካዊቱ ሀገር ስርጭቱን ለማስቆም ጠንካራና ሁሉን አቀፍ ምላሽ ሰጥታለች ብለዋል ዶክተር ቴድሮስ። የሱዳን ኢቦላ የተባለውና በኡጋንዳ የታየው የኢቦላ አይነት በኮንጎ ባለፉት ዓመታት እንደታየውና የዛየር ኢቦላ ተብሎ እንደሚታወቀው የኢቦላ አይነት ክትባት የለውም። ለተውሳኩ የሚሆን ክትባት ለማግኘት በቅርብ ቀናት ውስጥ ሙከራ ይጀምራል መባሉን የኤኤፍፒ ዘገባ አመልክቷል። ለተውሳኩ የሚሆን ክትባት ለማግኘት በቅርብ ቀናት ውስጥ ሙከራ ይጀምራል መባሉን የአሶሲየትድ ፕሬስ ዘገባ አመልክቷል። በኡጋንዳ የተከሰተው ወረርሽኝ በአሜሪካና አውሮፓ የተበረከቱ ክትባቶችን ለመሞከር አጋጣሚ ይፈጥራል ሲል የኤፒ ሪፖርት ጨምሮ ገልጿል። ወረርሽኙ የመግደል ዕድሉ 40 በመቶ እንደነበርም የዓለም ጤና ድርጅት ጠቁሟል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዩክሬን እየተካሄደ ባለው ጦርነት ምክንያት የኬንያ አየር መንገድ የመለዋወጫ እጥረት ስለገጠመው አንዳንድ በረራዎቹን ሊያቆም ይችላል ሲሉ ዋና ሥራ አስፈጻሚው ተናግረዋል። ሮይተርስ የዜና ወኪል ዋና ሥራ አስፈጻሚ የሆኑትን አላን ኪላቩካን ጠቅሶ እንደዘገበው በዩክሬን ያለው ጦርነት የአቅርቦት መዛባት በመፍጠሩ አየር መንገዱ አንዳንድ በረራዎችን ለመሰረዝ ሊገደድ ይችላል። አየር መንገዱ የበረራ መስተጓጎል እየገጠመው መሆኑንም ኪላቡካ ጨምረው ተናግረዋል። ይህም ለጥገና የሚያስፈልጉ መለዋወጫዎች ዘግይተው መድረሳቸው ምክንያት መሆኑን ተጠቁሟል። በዩክሬን ያለው ጦርነት ከሩሲያ ይገኝ የነበረውንና ለዓለም አየር መንገዶች ወሳኝ የሆነውን የአቅርቦት ሰንሰለት ቆላልፎታል ብለዋል ኪላቡካ። ከሩሲያ የሚገኘውንና የበረራ ኢንዱስትሪው የሚጠቀመው የታይቴኒየም ብረት እጥረትን እንደ ማሳያ አንስተዋል። የኬንያ አየር መንገድ ቦይንግና ኤምብሬየር አውሮፕላኖችን ለበረራ እንደሚያሰማራና ዋና ዓላማውም ናይሮቢን ከማዕከል በማድረግ አፍሪካውያንን ከዓለም የዓለም ተጓዦችን ደግሞ ከአፍሪካ ማገናኘት እንደሆነ ሪፖርቱ አውስቷል። ከበረራ ጉዳዮች ሳንወጣ አድማጮች፣ የዩናይትድ ስቴትስ የፌዴራል አቪዬሽን አስተዳደር ኤፍኤኤ በኮምፒውተር ስርዓቱ ላይ በተከሰተ የኃይል መቋረጥ ምክንያት የአገር ውስጥ በረራ እንዲቆም ዛሬ ማለዳ ያወጣው መመሪያ መቀየሩንና በረራዎች ቀስ በቀስ ወደ ወትሮ እየተመለሱ መሆኑን አስታውቋል። አስተዳደሩ ዛሬ ማለዳ አየር መንገዶች የአገር ውስጥ በረራ እንዲያቆሙ አዞ የነበረ ሲሆን ይህም በኮምፒውተር መገናኛ ስርዓቱ ላይ ባጋጠመው እክል ምክንያት እንደነበርና እገዳው ግን መነሳቱን አስታውቋል። የችግሩን መንስኤ ለማወቅ እየሰራ መሆኑን ኤፍኤኤ በትዊተር መልእክቱ ገልጿል። የአሜሪካው ፕሬዚደንት ጆ ባይደን የመገናኛ ሚኒስትራቸውን ፔት ቡተጅጅ እንዳናገሯቸውና ጉዳዩን በተመለከተ በቀጥታ ለእርሳቸው ሪፖርት እንዲያደርጉ እንዳዘዟቸው ለማወቅ ተችሏል። የዋይት ሀውስ ፕሬስ ኃላፊ ካሪን ዣምፔር በበኩላቸው በትዊተር እንደጻፉት የሳይበር ጥቃት እንደሆነ የሚያመላክት ማስረጃ እንዳልተገኘና ፕሬዚደንቱ የትራንስፖርት ሚኒስቴር መስሪያ ቤቱ የችግሩን መንስኤ በተመለከተ ሙሉ ምርመራ እንዲያደርግ አዘዋል። ችግሩ መጀመሪያ የታወቀው ጠዋት 12 ሰዓት ላይ ሲሆን አንድ ሰዓት ገደማ ላይ 1200 የሚሆኑ በረራዎች እንዲዘገዩ መደረጉ ታውቋል። በመጨረሻም አድማጮች፣ ከኢራን ወደ የመን የተላኩ ናቸው የተባሉ 2000 የሚሆኑ AK-47 ጠመንጃዎችን ባለፈው ሳምንት መጨረሻ መያዙን የአሜሪካ ባህር ኃይል አስታውቋል። ከባህር ኃይሉ የወጣው መግለጫ እንዳለው 2116 AK-47 ጠመንጃዎቹ የተያዙት በኦማን ባሕረ ሰላጤ በአሳ አስጋሪ መርከብ ውስጥ ሲሆን መርከቡ በተለምዶ በኢራን ለሚደገፉት የየመን ሁቲ አማጽያን ሕገወጥ መሳሪያዎች በሚተላለፉበት መስመር ላይ እንደተያዘ ባህር ኃይሉ ጨምሮ ገልጿል። የአሜሪካ ኃይሎች ባለፉት ሁለት ወራት ውስጥ 2 የአሳ አስጋሪ መርከቦችን መያዛቸውንና መርከቦቹም ከኢራን ወደ የመን የሚተላለፍ መሳሪያ ጭነው እንደነበር መግለጫው አውስቷል። መርከቦቹ በኢራን የሚካሄደውን አፍራሽ እንቅስቃሴ የሚያመለክቱ ናቸው ሲሉ በአካባቢው የአሜሪካ ባህር ኃይል አዛዥ ብራድ ኩፐር ተናግረዋል። የአካባቢውን ሰላም የሚያውኩ እንቅስቃሴዎችን በንቃት እንደሚከታተሉም አዛዡ ጨምረው አስታውቀዋል። ኢራን በተደጋጋሚ ውንጀላውን ብታስተባብልም የተመድ ገለልተኛ አጥኚዎች ቡድን በመርከብ የሚያዙ መሳሪያዎች ከኢራን የሚመጡ ስለመሆኑ ማስረጃ ይዟል። ሁቲ አማጽያኑ የየመንን መዲና ከዘጠኝ ዓመታት በፊት ሲቆጣጠሩና በሳዑዲ የሚመራ ጥምር ጦር ከየመን ስደተኛ መንግሥት ጎን በመሆን በግጭቱ ሲሳተፍ አገሪቱ ወደ ለየለት ትርምስ ውስጥ ገብታለች። ግጭቱ በሚሊዮን የሚቆጠሩ የመናውያንን ሰብአዊ እርዳታ ጠባቂ አድርጓቸዋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ልትቆዩ ጋብዛለሁ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ጥር 3 2015 ዓ.ም ተመረጠ። አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቻችን ግርማ ደግፋና ሲሳይ ሸናፊ፣ የስቱዲዮ ድምጽና ምስል አቀናባሪያችን ጆጊል ነው። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማህበራዊ ትስስር ገጾቻችን አሰናጇ ደግሞ አበባየሁ ገበያው ናት። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። የትግራይ ኃይሎች ጦር መሳሪያዎችን ለኢትዮጵያ መከላከያ ሰራዊት ማስረከብ መጀመራቸው ተገለጠ። የሰላም ስምምነቱን ተግባራዊነት የሚከታተልና የሚቆጣጠረው ቡድን ከባድ የጦር መሳሪያዎች ርክክቡ መጀመሩን መታዘቡን አመልክቷል። የርክክቡ ትላንት ከመቀሌ ከተማ ሰሜን አቅጣጫ 30 ኪሎ ሜትር ርቀት ላይ በምትገኘው አጉላ በምትባል አካባቢ መጀመሩን ሁለቱም ወገኖች አረጋግጠዋል። ሙሉጌታ አጽብሃ በጉዳዩ ላይ ተከታዩን ዘገባ አድርሶናል።
የሰላም ስምምነቱ ተግባራዊነት የሚከታተልና የሚቆጣጠር ቡድን ከባድ የጦር መሳሪያዎቹ ትናንት ማክሰኞ ጥር 2015 ዓ.ም ርክክብ ሲፈጸም መመልከቱ ቡድኑን ወክለው የተገኙ ብርጋዴር ጀኔራል አደዋሉ ቡካን ፒተር በሰጡት መግለጫ አስታውቀዋል። ዛሬ ጥር 10 2023 ለመታዘብ እዚህ አለን። በተኩስ የማቆም ስምምነቱ አንቀጽ 6 መሰረት ትጥቅ የማስፈታት፣ ታጣቂዎች የመበተን እንዲሁም መልሶ የማቋቋም ሂደት ለመከታተል ነው እዚህ ያለ ነው። በዛሬው ዕለት ያየነው መርሃ ግብር በ2030 አፍሪካ የጥይት ድምጽ የማይሰማባት እቅድ ለማሳካትና አፍሪካዊ ችግሮች በአፍሪካውያን ለመፍታት በትክክለኛው መንገድ የሚያስኬድ ነው። ይህ ሂደት ህገ መንግስታዊ ስርዓት ለማስከበር ሰላም፣ ደህንነትና ዋስትና የሚያረጋግጥ ነው። በአጠቃላይ የጦር መሳሪያ ርክክብ በትግራይ ኃይሎችና የኢትዮጵያ መከላከያ ሰራዊት ሲፈጸም ተመልክተናል ነው ያሉት። ከመቀለ ከተማ ሰሜን አቅጣጫ አጉላዕ ተብሎ በሚታወቅ አካባቢ ተሰብስበው የነበሩ ከባድ የጦር መሳሪያዎቹ ናቸው ርክክብ የተጀመረው። በርክክቡ የኢትዮጵያ መከላከያ ሰራዊት የወከሉት ኔትናል ኮንሬል አለም የታደለም በስምምነቱ መሰረት ከትግራይ ኃይሎች በአጉላዕ ከባድ የጦር መሳሪያዎች ተረክበናል ብለዋል።
ትጥቆች መፈታት አለበት ብሎ በውሉ መሰረት በተግባባ ነው መሰረት እኛም ካለንበት የመከላከል ቀጠና ቲዲኤፍም ሽካ ያዘበት በሰላም በመግባባት በፍቅር ወደዚች ወደ አጉላ መጥተናል። በዛሬው ዕለትም በአጉላ የከባድ መሳሪያዎች በተሰበሰቡበት ቦታዎች ተገናኝተን ትጥቆችን ቆጥረን ተረክበናል። የከባድ መሳሪያዎችን ትጥቆች ስንረከብ ዝርዝር ሁኔታዎችና ቴክኒክ ሁኔታዎችን ቀጣይ የምናያቸውና የምናረጋግጣቸው ይሆናል። ሆኖም ግን በውላችን መሰረት ትጥቁን በሰላም በፍቅር ከቲዲኤፍ ተወካዮች ተረክበናል። የአፍሪካ ህብረቶችም በሰላም አስረክቦናል።
ሰላሙ የምንጠብቀው እኛ ራሳችንን ብለው እንደ ካሁን ቀደም ተባብረን እንስራ የሚል ጥሪ አቅርበዋል። የትግራይ ህዝብ ሰላምም እንጠብቃለን በማለት ኔትናል ኮንሬሉ ገልጸዋል።
የአፍሪካ ህብረት መካከላችን ሊገባ ይችላል። የሰላሙ ባለቤት ግን እኛ ነን፣ እኛ ኢትዮጵያዎች ነን። ስለዚህ እንደ ከዚህ ቀደሙ የሀገር መከላከያ ሰራዊት የኢትዮጵያ ህዝብ ሰራዊት ነው። ልጆቻችሁንን ቤተሰቦቻችሁን ናችሁ። አብረን በጋራ ተያይዘን ሰላም መጠበቅ አለብን ነው። ስለዚህ እኛ የህዝብ ልጆች ነን። ከእንግዲህ በተለያየ ነገር መታየት የለብንም። ሰላማችንን የተረፈውን ትጥቆችን በቅደም ተከተሉ በተቀመጠው መሰረት እየተረካከብን ሰላማችንን ጠብቀን ወደ ሰላም መንቀሳቀስ አለን።
የትግራይ ኃይሎች የወከሉት ሙልጌታ ገብረ ክርስቶስ በበኩላቸው ትጥቅ የመፍታት ሂደቱ በስምምነቱ መሰረት እየፈጸም ነው እንገኛለን ብለዋል።
ፕሪቶሪያን ብናይሮብን መሰረት ገይሩ ክፍፀም ዝግብኦ ኣብ መሬት ክወርድ ዝግብኦ ናይ ዲስኣርማመንት ስራሕ
በፕሪቶሪያና ናይሮቢ የተካሄደው የሰላም ስምምነት መሰረት መፈጸም የሚገባው የትጥቅ መፍታት ስራ በዛሬው ዕለት በይፋ ጀምረነዋል። በአጉላዕ ተሰብስቦ የነበረው ከባድ የጦር መሳሪያ ሁሉም የሚመለከተው አካል በተገኘበት በይፋ ተግባራዊ አድርገናል። ሰላማዊ የሆነ የርክክብ ጊዜ ነበረን። ሰላማዊ የሆነ የመተጋገዝ ጊዜ ነበረን። የጎደሉ አንዳንድ ነገሮች ካሉ በቀጣይ ልናስተካክላቸው እንደምንችል ታሳቢ በማድረግ ርክክቡ ጀምረነዋል ነው ያሉት። የአየር ኃይል ቦታዎች ጨምሮ ሌሎች የሚደረጉ ርክክቦች አሉ። እነሱም በቀጣይ እንሰራለን ያሉት ተወካዩ ከአሁን በኋላ ለሰላም እንጂ ለሌላ ትንኮሳ ሳናስብ ልንሰራ ይገባል ብለዋል። ብሏል። የኢትዮጵያ መከላከያ ሰራዊት በፌስቡክ ገጹ ርክክብ የተፈጸሙ መሳሪያዎች፣ ብረት ለበስ ታንኮች፣ መድፎች፣ ሮኬቶች፣ አየር መቃወሚያ ሞርታሮችና በምፐ የተባሉ መሳሪያዎች ያጠቃለለ መሆኑ አስታውቋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በትዊተር ገጻቸው ባሰፈሩት ጽሑፍ ትግራይ የሰላም ስምምነቱ ለመተግበር ባላት ተነሳሽነት ከባድ የጦር መሳሪያዎቿ አስረክባለች፣ ይህም ስምምነቱ የሚከታተለው ቡድን አረጋግጦታል ብለዋል። ይህ ተግባርም የሰላም ስምምነቱ ረጅም ርቀት እንዲጓዝ ያደርገዋል፣ እንዲሁም ስምምነቱ ሙሉ በሙሉ ቶሎ እንዲፈጸም የሚያደርግ ነው ብለው እኛም በተስፋ እንጠብቃለን በማለት ጽፈዋል። በናይሮቢው ስምምነት መሰረት ከባድ የጦር መሳሪያዎች ርክክብ ሲፈጸም የኤርትራ ኃይሎችና የኢትዮጵያ መከላከያ ያልሆኑ ኃይሎች ከትግራይ ጎን ለጎን ይወጣሉ ይላል። ርክክቡ ሲፈጸም እነዚህ ኃይሎች መውጣት አለመውጣታቸው ግልጽ አልተደረገም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ሁለተኛው የመጽሔት ርዕስ እንሻገራለን። አፍሪቃ የውድድር ሳይሆን የትብብር ሜዳ መሆን አለባት ሲሉ አዲሱ የቻይና ውጭ ጉዳይ ሚኒስትር ተናገሩ። በሁለተኛ ቀን የኢትዮጵያ ቆይታቸው ከአፍሪቃ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋር የተወያዩት አዲሱ የቻይና የውጭ ጉዳይ ሚኒስትር ቺንጋንግ በሀገራቸው ድጋፍ የተገነባው የአፍሪቃ የበሽታዎች መቆጣጠርና መከላከያ ማዕከል ተመርቆ ተከፍተውታል። በዚህ ወቅት ባደረጉት ንግግር አፍሪቃ ሀያላን ሀገራት የሚተባበሩባት እንጂ ውድድር የሚያደርጉባት ሜዳ መሆን የለባትም ያሉት ቺንጋንግ አህጉሪቱ በጸጥታው ምክር ቤት ቋሚ ውክልና ሊኖራት እንደሚገባም ተናግረዋል። ኬኔዲ አባተ ዝርዝሩን ይዟል።
ከሹመታቸው ጥቂት ቀናት በኋላ ኢትዮጵያን የመጀመሪያ የውጭ ጉብኝታቸው መዳረሻ በማድረግ ለይፋዊ የስራ ጉብኝት ትላንት አዲስ አበባ የገቡት አዲሱ የቻይና ውጭ ጉዳይ ሚኒስትር ቺንጋንግ በሁለተኛ ቀን የኢትዮጵያ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር በህብረቱ ዋና መስሪያ ቤት ተገናኝተው ተወያይተዋል። የቻይናው ውጭ ጉዳይ ሚኒስትር ከአፍሪካ ህብረት ኮሚሽን ሊቀመንበሩ ጋር በመሆን በአዲስ አበባ ላፍቶ አደባባይ አካባቢ በሚገኘው የአፍሪካ መንደር ግቢ ውስጥ በቻይና መንግስት ድጋፍ የተገነባውን የአፍሪካ በሽታዎች መቆጣጠርና መከላከል ማዕከል አፍሪካ ሲዲሲን ዋና መስሪያ ቤት የመጀመሪያ ምዕራፍ ግንባታም መርቀው ከፍተዋል። የቻይናው ውጭ ጉዳይ ሚኒስትር በማዕከሉ በነበረ ጋዜጣዊ መግለጫ ላይ ባደረጉት ንግግር ማዕከሉ ቻይና ለአፍሪካ የምታደርገው ድጋፍ ተጨባጭ የመሆኑ ምስክር ነው ብለዋል።
In the Grand Africa CDC headquarters.
እዚህ በታላቁ የአፍሪካ CDC ዋና መስሪያ ቤት ውስጥ እንገኛለን። በአፍሪካና በቻይናውያን ወንድሞችና እህቶች ጠንካራ ወዳጅነትና ታታሪነት የተገነባ ሀውልት ነው። ቻይና ሁልጊዜ አፍሪካን በተጨባጭ ተግባራት እንደምትደግፍና የቻይና አፍሪካ ግንኙነት ብሩህ የወደፊት ተስፋ እንደሚኖረው ለዓለም የማይካድ ማሳያ ነው።
አክለውም መሰረተ ልማቶችን ጨምሮ በአፍሪካ የልማት ስትራቴጂዎች ላይ ቻይና የሚኖራትን ተሳትፎና ድጋፍ ለማሳደግ ተጨማሪ ጥናት እናደርጋለን ያሉት የቻይና ውጭ ጉዳይ ሚኒስትር አፍሪካ በጸጥታው ምክር ቤት ቋሚ ውክልና ሊኖራት እንደሚገባም ተናግረዋል።
And jointly safeguard true multilateralism and promote greater democracy and international relations.
እነተኛ የባለ ብዙ ወገንነት መንፈስን በጋራ መጠበቅና ዲሞክራሲንና ዓለም አቀፍ ግንኙነቶችን ማሳደግ አለብን። በተባበሩት መንግስታት የጸጥታው ምክር ቤትና በሌሎችም ዓለም አቀፍ ድርጅቶች የታዳጊ ሀገሮችን በተለይም የአፍሪካ ሀገሮችን ውክልናና ድምጽ ማሳደግ አለብን። ይህም ለዓለም ልማትና ደህንነት እንዲሁም ዓለም የምትመራበትን ስርዓት በተሻለ ፍትሃዊ ለማድረግ ይረዳል።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪም በጸጥታው ምክር ቤት መወከል ለአህጉሪቱ አንገብጋቢ ጉዳይ እንደሆነ ጠቅሰዋል። አፍሪካ በጤናው ዘርፍ ለምታከናውናቸው ተግባራት ከፍተኛ አስተዋጽኦ ይኖረዋል ላሉት የአፍሪካ ሲዲሲ ማዕከል ግንባታ የቻይናን መንግስት ያመሰገኑት ሙሳ ፋኪ አፍሪካ በመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ ውክልና ለማግኘት ለምታደርገው ጥረት የምታደርገውን ድጋፍም አድንቀዋል። ሊቀመንበሩ አፍሪካ ቋሚ ውክልና እንደሚያስፈልጋትም አበክረው ገልጸዋል።
It is necessary for Africa to be associated since 60% or 70% of the issues.
And net of 3 billion hizbna 55 abala hagaratin yakefech endemohonwa yetebabberut mengistat drijit yezettaw mikirbet qwami abal yemhon mebtallat. Ka 60 eska 70 bemeto yemihonut yezettaw mikirbet gudayoch African yemimmelekatu endemohonachaw Africa mowekelo asfelagi naw. Ka hulettenyaw yalem tornet yorresnaw neger binor አሁንም ትክክለኛ ባልሆነ መንገድ እየቀጠልን መሆኑን ነው።
ቻይና በአፍሪካ ያላትን ተጽዕኖ ለመገዳደር ጥረት በማድረግ ላይ የምትገኘው ዩናይትድ ስቴትስ በታሳስ ወር መጀመሪያ ላይ የአፍሪካ መሪዎችን ዋሽንግተን ጋብዛ ባካሄደችው የዩኤስ አፍሪካ መሪዎች ጉባኤ ላይ ፕሬዝዳንት ጆ ባይደን ከአፍሪካ ሀገራት መሪዎች ጋር የጸጥታው ምክር ቤት ውክልናን ጨምሮ በበርካታ የትብብር ጉዳዮች ላይ መወያየታቸው የሚታወስ ነው። ይህን መነሻ በማድረግ ቻይናና ዩናይትድ ስቴትስ አፍሪካን የውድድር ሜዳ ያደረጓት እንደሆነ የተጠየቁት የቻይና ውጭ ጉዳይ ሚኒስትር ቺንጋንግ ዩናይትድ ስቴትስ እና ቻይና የዓለም ግዙፍ ኢኮኖሚ ባለቤቶች መሆናቸውን አስተውሰው የሁለቱ ግንኙነት የውድድር መሆን የለበትም ይህ ከሆነ ዓለም ፈተና ይገጥማታል ካሉ በኋላ አፍሪካም የውድድር ሳይሆን የትብብር ማዕከል መሆን አለባት ብለዋል።
Africa should be a big stage for international cooperation, not an arena for major country competition.
አፍሪካ የዓለም ትልቅ የትብብር መድረክ መሆን አለባት እንጂ የትልልቅ ሀገሮች የውድድር ሜዳ መሆን የለባትም። ውድድር መኖር ካለበትም ለአፍሪካ ሰላምና ልማት ማን የላቀ አስተዋጽኦ ማድረግ ይችላል? ማንስ የታዳጊ ሀገራትን ውክልናና ድምጽ ያስተጋባል በሚለው ነው መወዳደር ያለብን።
ዛሬ በአፍሪካ ህብረት በነበረው ስነ ስርዓት ላይ ቻይናና የአፍሪካ ህብረት የተለያዩ ፖለቲካዊና ኢኮኖሚያዊ ትብብሮችን ለማጠናከር የሚያስችሉ ያሏቸውን ስምምነቶችም ተፈራርመዋል። ጋቦን፣ አንጎላ፣ ቤኒንና ግብጽ የቻይናው የውጭ ጉዳይ ሚኒስትር ቺንጋንግ ከኢትዮጵያ ቆይታቸው በኋላ በቀጣዮቹ 5 ቀናት የሚጎበኙዋቸው ሌሎች የአፍሪካ ሀገራት ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወደ ምዕራብ ኢትዮጵያ የሚወስደን ነው። በኦሮሚያ ክልል ቄለም ወለጋ ዞን ላሎ ቄሌ ወረዳ ውስጥ ከ20 በላይ መምህራን ደሞዛችን ያለ አግባብ ለምን በመንግስት ይቆረጥብናል የሚል ጥያቄ በማቅረባቸው ከታሰሩ 1 ሳምንት አለፋቸው ሲሉ ቤተሰቦቻቸውና አንዳንድ መምህራን ከሰሱ። የወረዳው አስተዳደርና የጸጥታ ጽህፈት ቤት መምህራኑ የታሰሩት የደሞዝ ጥያቄ ስላቀረቡ ሳይሆን ተማሪዎች እንዳይማሩና መምህራንም እንዳያስተምሩ በማነሳሳታቸው ነው ብሏል። ናኮር መልካ ዝርዝሩን ይዟል።
በኦሮሚያ ክልል ቄለም ወለጋ ዞን የላሎ ቄሌ ወረዳ ነዋሪ የሆኑ ስማቸው እንዲጠቀስ ያልፈለጉ ግለሰብ ወንድማቸው በወረዳው ፖሊስ ጣቢያ ውስጥ ከታሰሩ 1 ሳምንት እንዳለፋቸው ገልጸዋል። የታሰሩበት ምክንያት ደግሞ በወረዳው ውስጥ ለሚሰሩ የተለያዩ የመንግስት ተቋማት ከደሞዛቸው ድጋፍ ሲያደርጉ ቆይተው በዚህ ታሳሶር ውስጥ መዋጮው ከደሞዜ መቆረጡ ይቁም በማለታቸው ነው ብለዋል።
ማነበርም ሳርፍላለው ከንደሙራው ብለሰ ኮት ካነዳም ቨርሲሳን ተቆ
አፍረላሉ ተብሎ ከመጣው ትምርት ቤት የታሰረው አንዱ መምህር ወንድሜ ነው። የደሞዝ ጥያቄ ጠየቃችሁ ተብለው ነው 24 መምህራን ባለፈው ሳምንት ታሳስ 24 የታሰሩት። አሁን በወረዳው ስር ቤት ውስጥ ነው የሚገኙት። እነሱ ደግሞ የጠየቁት ደሞዛችን አላግባብ መቆረጥ የለበትም ሙሉ ክፍያ ማግኘት አለብን በማለት ነበር። እስካሁን ፍርድ ቤት አልቀረቡም ቀርቦም የጠየቃቸው አካል የለም ነው ያሉት። ሌላው ስማቸው እንዳይጠቀስ የጠየቁ መምህርም ከ20 በላይ የሚሆኑ መምህራን የታሰሩት ሙሉ ደሞዛቸውን ይሰጠን በማለታቸው ነው ሲሉ ተከታዩን አብራርተዋል።
እኔ ኩመለማቁረሰዲ ማድብ ያለሳ ካንጀራ መጥቆ
በ2013 ለሀገር አቀፍ ማዕድ ለሚባለው ልማት ይሁን የአገር ልማት ነው ብለን የአንድ ወር ደሞዛችንን ሰጠን። በ2014 ለብልጽግና ፓርቲ ጽፈት ቤት ግንባታ ብለው የአንድ ወር በሙሉ ደሞዛችንን ቆረጡብን። በዚህ ዓመት ደግሞ የባህል ማዕከል ግንባታ ብለው ቆረጡብን። ካለው የኑሮ ውድነት አንጻር የዚህ ወር ደሞዛችንን እንኳ ተውልን ስንላቸው ደግሞ ከ6 ትምህርት ቤቶች ውስጥ ይህንን አቤቱታን የሚያስተባብሩ ከ20 በላይ መምህራን አሰሩብን። የኛ ጥያቄ ግን የደሞዝ የመብት ጥያቄ ነው። በዚያ ላይ ደግሞ የመንግስት ኃይሎች ይዝታሉ ያስፈራራሉ ነው ያሉት። በዚህ ዙሪያ ምላሽ የሰጡት የወረዳው አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ብራኑ ገነቲ መምህራኑ የታሰሩት ደመወዛቸው እንዳይቆረጥ በመጠየቃቸው አይደለም ሲሉ አስታውቀዋል። እነዚህ መምህራን በትምህርት ቤት ውስጥ አመፅ አነሳሱ። ተማሪዎችን ማስተማር ትተው ወደ ቤት ሂዱ አሉ። አስቀድመውም ተማሪዎችን ክፍል ውስጥ ትተው ወደ ቤታቸው ገቡ። የተሰጣቸው አቅጣጫ አስተምሩ፣ በህጋዊ መንገድም ጥያቄያችሁን አቅርቡ የሚል ነበር። እነሱ ግን አንፈልግም አሉ። ስለዚህ የትምህርት ሂደቱን በማስተጓጎላቸው ነው የታሰሩት ነው ያሉት። አቶ ብርሃኑ አክለውም መምህራኑ ከእስር ቤት እንዲወጡ በተያዙበት ቀን ቢፈቀድላቸውም ፈቃደኛ ሳይሆኑ ቀርተዋል። አሁን በአባ ገዳዎችና ሀገር ሽማግሌዎች በኩል ችግሩ እንዲፈታና መምህራኑም ወጥተው ወደ መማር ማስተማር ተግባራቸው እንዲመለሱ ጥረት እየተደረገ ነው ሲሉም አክለው ገልጸዋል። በመምህራኑ መታሰር ሳቢያ በስድስቱም ትምህርት ቤቶች ትምህርት መቋረጡን ከመምህራንና መምህራን ከታሰሩባቸው ቤተሰቦች ለማወቅ ቢቻልም አቶ ብርሃኑ ግን ትምህርት እየተሰጠ ነው ሲሉ አስተባብለዋል። በዚህ ዙሪያ ከዞኑ ትምህርትና አስተዳደርና ጸጥታ ጽህፈት ቤቶች ተጨማሪ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አመሰግናለሁ ናኮር። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁን ወደ ሁለተኛው አጋማሽ ዘልቀናል። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ26 መሆኑን ያመለክታል። አሁን ወደ ቀዳሚው ዝግጅት ነው የምወስዳችሁ። ቀዳሚው ቅንብር ከሳምንታት በፊት በተጠናቀቀው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ጎን ለጎን የአሜሪካ ቀዳማዊት እመቤት ጂል ባይደን ለአፍሪካ መሪዎች የትዳር አጋሮች ባሰናዱት ዝግጅት ላይ ንግግር እንድታደርግ የተጋበዘችው ኢትዮጵያዊቷ ቃል ኪዳን ታደሰ ሃፒ ፓድስ የተሰኘ የሴቶች ንጽህና መጠበቂያ አምራች ተቋም ባለቤት ስትሆን ከእህቷ ጋር በመሆን የሚያመርቷቸው እነኚህ የንጽህና መጠበቂያዎች ከአትክልት ተረፈ ምርት የተዘጋጁና እጅግ አነስተኛ መጠን ብቻ ያለው ኬሚካል የሚገባባቸው በመሆኑ ለአካባቢ ጥበቃ የተመቹ መሆናቸው ተገልጧል። ስምኝሽ የቆየ ከቃል ኪዳንና ከእህቷ ውቢት ታደሰ ጋር ቆይታ አድርጋለች። እናውቅ ነበሩ ነው
ቤት የአሜሪካ ቀዳማዊት እመቤት ጂል ባይደን የአፍሪካ መሪዎችን የትዳር አጋሮች ለብቻ ባስተናገዱበት ዝግጅት ላይ ነው። እንግዲህ ቃል ኪዳንን አንቺን ያየንሽ ከአጠገባቸው ተቀምጠሽ እና ብዙዎች በምን ምክንያት እዛ ቦታ ላይ ልትገኝ እንደቻልሽ ሲጠይቁ ነበር እና እስኪ ከሱን ጀምር። እንዴት እዛ ቦታ ላይ ልትገኝ እና እንዴት አጠገባቸው ልትቀመጭ ይቻልሽ? በምን ጉዳይ ላይ ነው ንግግር ያደረግሽው?
ውድድር ነበር። ወርልድ ስኪልስ የሚባል ኢንተርናሽናል ኮምፒቲሽን ነበር በስራ ፈጠራ ላይ። የእሱን ከዓለም ከ235 ሀገሮች ከኢትዮጵያ አሸንፈን ነበር እኛ። እነሱ ስፖንሰር አደረጉን። በተጨማሪም ቅድም እንዳልኩሽ የያንግ አፍሪካ ሊደርስ ኢኒሽቲቭ ወይም ያሊ የሚባለው አባል ነኝ እና ዩኤስኤድ ጋር በመተባበር አንድ ላይ ስለሚሰሩ ወርልድ ስኪል ኮምፒቲሽን እና የያሊ እና ዩኤስኤድ ደግሞ አንድ ላይ ናቸው። አንድ ላይ ሶስቱም አንድ ላይ በጋራ እንዲያሰቡ ስራ ነበር አፍሪካ ላይ። ስለዚህ የወርልድ ስኪል ኮምፒቲሽን የ2022 አሸናፊ ሃፒ ሞዴስ ነው እኛ ነን። ስለዚህ ይህንን እድል ሰጡን እና ዩኤስኤድ ለእኛ ላከልን፣ ስፖንሰር አደረገን ማለት ነው እዛ እንድንገኝ። የሄድንበት ዓላማ ከስራ ፈጠራ አፍሪካ የአፍሪካ ስራ ፈጣሪ በተለይም ደግሞ ሴቶችን ወክለን ነበር። ይሄና ግን ይህን ፕሮግራም አልነገሩም ነበር ለደህንነትም ተብሎ። አጋጣሚ ላይ ግን ያው ትገልጻላችሁ፣ ትወክላላችሁ በማለት እኛንም ሰርፕራይዝ ነው ያደረጉን እና እዛ ላይ ደግሞ ዶክተር ጂል ባይደንን ነው ያስተዋወቅኳት። ስለ ስራዬ እንዴት እንደተጀመረ ተናግሬ ለእሷ ነው መድረኩን የከፈትኩት ማለት ነው።
ሃፒ ፓድስ የሴቶች የወር አበባ መጠበቂያ ምርት ነው። በተለይ በቀላል ዋጋ ለሴቶች እንዲቀርብ አድርጋችሁ ነው የመሰረታችሁት። እስኪ አጀማመራችሁ ምን ይመስል ነበር? እንዴት ወደዛ ልትገቡ ቻላችሁ? ቃል ኪዳን፣
የካምፓስ ተማሪ ያለው በምንተኛበት ካምፓስ ውስጥ የምመለከተው ነገር ነበር። በሰዓቱ ደግሞ የስቱደንት ዩኒየን ወይም የተማሪዎች ህብረት አባል ጀነራል ሴክሬተሪ ነበርኩኝ እና ከተማሪዎች ጋር ግንኙነት ነበረኝ እና ምንተኛበት ፍራሽ ይቦጫጨቅ ነበረ እና ጥያቄ ይፈጥርብኝ ነበር። ይህን ነገር እንዴት ነው ብዬ የመወያየት እድል ገጥሞኝ ነበር ከፕሮክተሮቹ ጋር እና የነገሩኝ ነገር በጣም ነበር የሚያስደነግጠው። ይህንን ፍራሽ ለሞዴስነት ሞዴስ የማያገኙ ሴት እህቶቻችን እንደሚጠቀሙ ነበር የሰማሁት። በተጨማሪም እኔ የምጠቀመው ሞዴስ ምን አይነት ነው ወደሚለው ጥያቄ ፈጠረብኝ እና ሲምፕሊ ሰርች አደረግኩኝ ከምን ከምን እንደሚሰራ እና ያየሁት ነገር በጣም ነበር ያስደነገጠኝ። በጣም ኬሚካል እንዳለው ተጨማሪ ነገር እሷ ታስረዳለች እዚህ ላይ። ከዛ ነው አይዲያው የመጣው።
ውቢት፣ ወደ አንቺ ልምጣ። አንቺም የጋራ መስራች ነሽ የዚህ የወር አበባ መጠበቂያ ምርት እንዳለችው እሷ እንግዲህ ኬሚካል ነፃ የሆነ በተለይ ደግሞ ለአካባቢ ጥበቃ በቀላሉ መወገድ እንዲችል አድርጋችሁ ነው እየሰራችሁት ያላችሁት እና እንዴት በተለይ ከአካባቢ ጥበቃ ዙሪያ ላይ እንዴት ወደዛ ተሳባችሁ? በዛ ዙሪያ ያላችሁ እውቀትስ ምን ይመስላል?
በመጀመሪያ ደረጃ ስንጠይቅና ስንረዳ አብዛኛው የንጽህና መጠበቂያ የሴቶች ከኬሚካል 90% የሚሆን ኬሚካል ነው የሚሰራው እና ለመፈራረስ ተጠቅመን ስንጥለው ከ500 ዓመት በላይ ነው የሚፈጀው። የእኛ ሞዴስ ግን ወደ ምን መጣን? ከኬሚካል እና ከፕላስቲክ ነፃ ሆኖ ተጠቅመን ስንጥለው 6 ወር ብቻ እንዲቆይ ነው ያደረግነው እና ለአካባቢና ለሴቶችም ጠቃሚ የሆነ የንጽህና መጠበቂያ ነው።
ስለዚህ ምን አይነት ግብአቶችን ነው የምትጠቀሙት?
የምንሰራው በሙዝ ቃጫ ነው። ሙዝ ውስጥ ከግንድ ውስጥ የምናወጣው ቃጫ ነው። የሙዝ ፍሬ በኢትዮጵያ ውስጥ ከ60% የሚሆነው ይሸፍናል። ስለዚህ ከዛ ውስጥ ካለው ሙሉ ለሙሉ ኦርጋኒክ ከሆነ ነው እኛ የምንሰራው። አብዛኛዎቹ ቅድም እንዳልኩሽ የንጽህና መጠበቂያዎች 90% ፕላስቲክ ስለሆኑ ለሴቶች አንዳንዴ አላርጂ ራሽ ኢሪቴሽን ያጋጥማል እና ያንን በተቻለ መጠን ለመቅረፍ ነው እኛ የጣርነው።
ምን ያክል ጊዜ ሆናችሁ ከጀመራችሁት?
ከጀመርነው ይህ አይዲያ ከመጣ 3 ዓመት ሆኖናል። ቀጥታ ያደረግነው ፓተንታችንን እንያዝ ነው። 3 ፓተንት አለን። አንደኛው ኢንዱስትሪያል ዲዛይን ፓተንት ሲሆን ሁለቱ ደግሞ ለእኛ ለብቻ እዚህ ሀገር ላይ እንዲሰራ የሚያደርገው ፓተንት ነው። ወደ እሱ ከሄድን በኋላ የፈለግነው ምንድን ነው? ራሳችንም ብቁ ማድረግ ነው በእውቀት። ምክንያቱም ስለ ቢዝነስ ቅድም እንዳለችው ምንም የምናውቀው ነገር የለም። ስለዚህ ቢዝነስ ውስጥ የገቡ ሰዎች ምንድን ነው ይሄንን አይዲያ ወደ ቢዝነስ እንዴት ነው ማድረግ የምንችለው የሚለውን ነው የሄድ ነው። ያንንም ውድድሮችን በማሸነፍ እውቀት ያላቸው እያስተማሩ ሜንቶርሺፕ በዛ ነው እስካሁን ድረስ የደረስ ነው። እኔ 3ኛ ዓመት ተማሪ ነኝ። ያው 12ኛ ክፍል ሆኜ ነው ይህ አይዲያ የመጣው።
ሁለታችሁ ወንድማማቾች ናቸው? ወላጆቻችሁ በአካባቢያችሁ ያሉት ድጋፍ ያደርጉላችኋል?
መጀመሪያ ላይ ያው ህልም ይዘን ስንነሳ ደጋፊ አይኖረውም። ምክንያቱም የሚታየን ህልም የራሳችን ነው የሚታየን። ሰው ላያይል ወይም ላይረዳን ይችላል። ግን ቀስ በቀስ በመስራት ስናሳይ ድጋፍ እያገኘን ነው። አሁን ላይ ከቤተሰብ በጣም ድጋፍ አግኝተናል።
ቃል ኪዳን፣ ወደ አንቺ ልምጣ። እንዳልሽ ቅድም የሲቪል ኢንጂነሪንግ እና የቢዝነስ ማኔጅመንት ምሩቅ ነሽ። እንግዲህ ሁለቱም ትልልቅ የሙያ ዘርፎች ናቸው። እነሱን እየሰራሽባቸው ነው ወይስ እሱን ትተሽ ነው ጠቅላላ ወደዚህ የመጣሽው?
መጀመሪያ ላይ ይከብድ ነበር ሙሉ ለሙሉ ወደዚህ ሀሳብ ለመምጣት። ምክንያቱም ኑሮ መኖር አለብኝ፣ ስለዚህ ገቢ ያስፈልገኛል። ስለዚህ እኩል ለኩል ነበር ማስኪደው። ግን ወደ በኋላ ላይ
ሰራሽ ማለት ነው?
እየሰራው ጎን ለጎን ነበር ማስኪደው። ግን ወደ በኋላ ላይ አብሮ ማስኬድ የማይቻልበት ሁኔታ ላይ ደረስኩኝ። ስለዚህ ሙሉ ለሙሉ ስራዬን ያኛውን ትቼ አሁን ሃፒ ፓርት ላይ ነው ፎከስ ማድረገው ማለት ነው።
ቢ ቼንጅ ሜከር የተሰኘ አዋርድም አሸናፊ ናቸው እና እስኪ ስለሱ ደግሞ ንገሩ። ምን አይነት ውድድር ነበር? ለሃፒ ፓርትስ ምን የጠቀማቸው ነገር አለ?
ወርልድ ስኪል ኮምፒቲሽን ቢ ቼንጅ ሜከር የሚባል አዋርድ አዘጋጅቶ ነው። የወርልድ ስኪልስ አንዱ አካል ነው እና ቢ ቼንጅ ሜከር 2022 አሸናፊ ነን። ብዙ ገዛ አድርጎልናል፣ ስልጠና ስለ ቢዝነስ ሰጥቶናል። በተጨማሪም ደግሞ የ2000 ዩሮ ፈንድ ሰጥቶናል እና ከዛ በፊት ደግሞ ብዙ ውድድሮች ላይ አሸንፈናል። ለምሳሌ የዩኒዶ ማለትም ዩናይትድ ኔሽንስ ኢንዱስትሪያል ዴቨሎፕመንት ኦርጋናይዜሽን የጣሊያን የኢታሊው ውድድር አዘጋጅቶ ነበር። እነሱም እንደዚህ ቢዝነስ አሰልጥነውን ለአራት ወር መጨረሻ ላይ ጣሊያን ሀገር በመሄድ አዋርዱን ተቀብያለሁ። እሱ የገንዘብ ድጋፍ የለውም። በተጨማሪም እዚህ ሀገር ውስጥ እንዳልኩሽ ኤክሳብ አዲስ ሪች ፎር ቼንጅ ውድድሮችን አሸንፈናል። በጎን ለጎንም የቢዝነስ እውቀታችንን እያሳደግን ሄደናል። አሁን ላይ የምንፈልገው ያው የፋይናንስ ወይም ፓርትነር ኢንቨስተር ነው የምንፈልገው። ይህንን ስራ አንድ ስቴፕ ወደ ገበያ ማውጣት የሚችል ፓርትነር እንፈልጋለን።
ወደፊት ምንድን ነው እንግዲህ አላማችን?
በትንሹም ቢሆን ፕሮዳክታችንን ከሌላ ፓርትነር አሁን ላይ ማሽን የመግዛት ወይ ሮ ማቴሪያል የማምጣት ይህን ያህል ፋይናንሱም የለንም። ስለዚህ ከሆነ ፓርትነር ጋር ከውጭ ፓርትነር ጋር እንደዚህ ከኛ ጋር ተመሳሳይ የሚያመርቱ ድርጅቶች አሉ። በህንድም አፍሪካ ውስጥ ኬንያም ሩዋንዳም ይሰራበታል። እኛ ሀገር ነው የመጀመሪያ። እኛ ሀገር ለምን አይመጣም የሚል ሀሳብም ስላለ ከእነሱ ጋር በመፈራረብ ፓይለት ቴስት ለማድረግ ለሁል ቢያንስ ለ200 ሴቶች የሶስት ወር የሞዴስ እንትን ለመሸጥ አስበናል። በዛውም ምላሽ ለማግኘት እና ቀጣይ ስንመሰርት ሃፒ ፓርትስን አስተካክለን በደንብ ለመምጣት አስበናል። ወደፊት ሀሳባችን የሩቅ ሀሳባችን ሃፒ ፓርትስን ለኢትዮጵያ ብቻ ሳይሆን ለአፍሪካ ሴቶች ኤክስፖርት በማድረግ ይህን ፕሮዳክት እንዲጠቀሙ ለማድረግ ሀሳብ አለን።
እሺ፣ መልካም እድል ለሁለታችሁም። በጣም አመሰግናለሁ።
አመሰግናለን።
እኔም ሊሊንና እንግዶቿን ሁለቱን እህትማማቾች አመስግኜ ወደሚቀጥለው ዝግጅት ልውሰዳችሁ። ክቡራትና ክቡራን አድማጮች፣ ተከታዩ ቅንብር ሳምንታዊው ሴቶችና ቤተሰብ ነው። የተባበሩት መንግስታት ድርጅት አዲስ የሕፃናት ህልፈት የተመለከተ ሪፖርት ይፋ አደረገ። እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ም በዓለም ዙሪያ ቢያንስ 5 ሚሊዮን ሕፃናት አምስተኛ ዓመታቸውን ሳያከብሩ ለህልፈት መዳረጋቸውን የተባበሩት መንግስታት ድርጅት ከትናንት በስቲያ ያወጣው ይህ አዲስ ሪፖርት አመልክቷል። በዚያው ዓመት ተጨማሪ 2.1 ሚሊዮን ልጆች እናም ታዳጊ ወጣቶች ለህልፈት መዳረጋቸውን የመንግስታቱ ድርጅት ሪፖርት አመልክቷል። ጥራት ያለው የጤና አገልግሎት በፍትሐዊ መንገድ በማዳረስ ለመከላከል በሚቻሉ ምክንያቶች ሕፃናት ለሞት መዳረጋቸው አሳዛኝ መሆኑንም ሪፖርቱ አውስቷል። ቆንጅታየ ለምሽቱ ሴቶችና ቤተሰብ ፕሮግራሟ እንዲህ አሰናድተዋለች።
ዩኒሴፍ ባወጣው አዲስ ሪፖርት መሰረት እንደ አውሮፓውያን አቆጣጠር ባለፈው 2021 ዓመተ ምህረት በዓለም ዙሪያ በየ4.4 ሴኮንዱ አንድ ሕፃን ወይም አንድ ወጣት ሕይወቱ አልፏል። 5 ሚሊዮን የሚሆኑ ሕፃናት 5 ዓመት ሳይሞላቸው ሞተዋል። በዚያው ዓመት ከ5 ዓመት እስከ 24 ዓመት ዕድሜ ውስጥ የነበሩ 2.1 ሚሊዮን ሕፃናትና ወጣቶች መሞታቸውን የሕፃናት ሞትን ጉዳይ የሚገመግመው የተባበሩት መንግስታት ድርጅት ተቋም አመልክቷል። ትናንት ሰኞ ባወጣው ሌላ ተያያዥ ሪፖርትም በዚያው ዓመት ውስጥ 1.9 ሚሊዮን ሕፃናት በእናታቸው ማህፀን እያሉ ወይም በወሊድ ወቅት ሕይወታቸው አልፏል። አሳዛኙ ታዲያ ይላል፣ እኩል ለሁሉም ተደራሽ የሆነና ጥራት ያለው የእናቶች የጨቅላ ሕፃናትና የልጆች ጤና አገልግሎት ቢመቻች እንዲህ ያለው የሕፃናት ህልፈት አብዛኛው ለመከላከል የሚቻል ሆኖ ይሄ ሁሉ ልጅ ለህልፈት መዳረጉ ነው። ሪፖርቶቹ ከዚህ ሌላ በአውንታዊነት የጠቀሱት ጉዳይም አለ። እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ጀምሮ የህፃናትና የወጣቶች ለህልፈት ተጋላጭነት በመጠኑ መቀነሱን ነው። በዓለም አቀፍ ደረጃ ይላሉ ሪፖርቶቹ፣ ወደ 21ኛው ምዕት ዓመት ከተሻገርን ወዲህ 5 ዓመት ያልሞላቸው ህፃናት ሞት በ50% ቀንሷል። ከ5 ዓመት በላይ የሆኑ ልጆችና ወጣቶች ሞት መጠን ደግሞ በ36% ዝቅ ብሏል። ህይወታቸው በእናታቸው ማህፀን አልፎ የሚወለዱ ልጆች ቁጥርም በ35% እንደቀነሰ ነው ሪፖርቶቹ የሚጠቁሙት። እነዚህ መሻሻሎች ሊታዩ የቻሉት ታዲያ ይላሉ ሪፖርቶቹ፣ ለሴቶች ለህፃናትና ለወጣቶች አስፈላጊ የሆኑ መሰረታዊ የጤና ስርዓቶችን ለማጠናከር የበለጠ ትኩረት በመሰጠቱ ነው። በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የእናቶች የህፃናትና የታዳጊ ወጣቶች ጤና ክፍል ተባባሪ ዳይሬክተር የሆኑት ሉዌ ፐርሰን ለቪኦኤ በሰጡት ቃል ያም ሆኖ የበለጠ መሰራት እንዳለበት ሳያስገነዝቡ አላለፉም።
Yeah, it is progress, but not enough, right? Even one death is too
many. እርግጥ ነው መሻሻል አለ፣ ነገር ግን በቂ አይደለም። ምክንያቱም አንድም ህፃን መሞት የለበትም። አንድ ህፃን ሲሞት ወላጆቹንም ዓለምንም ይጎዳል። በተለይ ደግሞ ለመከላከል በሚቻል ነገር ልጅ መሞት የለበትም።
እንደ አውሮፓውያን አቆጣጠር ከ2010 በፊት የተመዘገቡ ድሎች ከዚያ ወዲህ በእጅጉ እየተሸረሸሩ መሄዳቸውን ያወሳው ሪፖርት 54 ሀገሮች ከ5 ዓመት በታች የሆኑ ህፃናትን ሞት ለመቀነስ የተያዘላቸውን የዘላቂ ልማት ግብ አያሳኩም ነው ያለው። የጤና አገልግሎቶችን የሚያሻሽሉ እርምጃዎች በፍጥነት ካልተወሰዱ በስተቀር 2030 ዓመተ ምህረት ከመድረሱ በፊት 59 ሚሊዮን ህጻናት ለህልፈት ይደረጋሉ። ወደ 16 ሚሊዮን የሚሆኑት ህጻናት ህይወታቸው የሚያልፈው በእርግዝና ወይም በወሊድ ወቅት እንደሚሆንም ተናግሯል። በዓለም ዙሪያ ህጻናት በህይወት ለመቆየት እድል ማግኘት አለማግኘታቸው እንደየተወለዱበት ቦታ በእጅጉ የሚለያይ መሆኑን ይህ ሪፖርት ያወሳል። ከሰሃራ በታች ያሉ የአፍሪካ ሀገሮችና የደቡብ ምስራቅ እስያ ሀገሮች ግንባር ቀደሞቹ የህፃናት ሞት አደጋ ተሸካሚዎች እንደሆኑ ነው የሚጠቁመው ያብራራዋልም። ከሰሃራ በታች ባሉ የአፍሪካ ሀገሮች በዓለም ዙሪያ በህይወት ከሚወለዱ ህፃናት ቁጥር አኳያ ሲከፋፈል ከአጠቃላዩ የሚይዙት 29% ብቻ ነው። በ2021 5 ዓመት ሳይሞላቸው ለህልፈት በተዳረጉ ህፃናት ቁጥር ግን 56% የአፍሪካ ህፃናት ናቸው። 26% በደቡብ ምስራቅ እስያ ሀገር የተወለዱ ናቸው። በህፃናት ሞት ብዛት ከዓለም በጠቅላላ ትልቁን ቁጥር የሚይዙት ከሰሃራ በታች ያሉ የአፍሪካ ሀገሮች፣ አውሮፓ ወይም ሰሜን አሜሪካ ከሚወለዱ ህፃናት ጋር ሲነጻጸር የአፍሪካ ህፃናት ከ5 ዓመት ያለማለፍ እጣ ፈንታ በ15 እጥፍ የበለጠ ነው ይላል ሪፖርቱ። የዩኒሴፏ የእናቶችና የህፃናት እንዲሁም የታዳጊ ወጣቶች ክፍል ባለስልጣን ሉዌ ፐርሰን ማብራሪያቸውን ያክሉበታል።
Most of the under 5 deaths happen in low-income countries, and in particular, there are 38 countries experiencing acute humanitarian situations.
ህጻናት 5 ዓመት ሳይሞላቸው በብዛት ለህልፈት የሚደረጉት ገቢያቸው ዝቅተኛ በሆኑ ሀገራቶች ነው። አብዛኛው የህጻናት ሞት የሚደርሰውም አጣዳፊ ሰብአዊ ችግሮች ባሉባቸው 38 ሀገራቶች ነው። ከነሱ መካከል የመን፣ ሰሜን ናይጄሪያ፣ ባለፉት ጥቂት ዓመታት ደግሞ ኢትዮጵያም ተጨምራለች። ሶማሊያና አፍጋኒስታንም ይገኙባቸዋል። በዓለም አቀፍ ደረጃ ያለውን የህፃናት ሞት መጠንን ለመቀነስ ከፈለግን በበርካታ ሀገራቶች በተለይም ደግሞ በ38ቱ ሀገራቶች በፍጥነት ብዙ ስራ መሰራት ይኖርበታል።
በህፃናት ሞት ብዛት በግንባር ቀደምትነት የተጠቀሷቸው ሀገሮች ውስጥ ለሚታየው ችግር በዋናነት ምክንያቱ ግጭቶች የሚካሄዱባቸው መሆናቸው ነው ወይ ተብለው የተጠየቁት የዩኒሴፋ ባለስልጣን ሌሎችም ተደራራቢ ችግሮች ያሉባቸው መሆኑን ነው ያስረዱት።
Also natural disasters, as well as huge public health emergencies, DR Congo, a big country with rich natural resources.
ተፈጥሮ አደጋዎችም ያጋጥሟቸዋል። ከባድ አጣዳፊ የጤና አደጋዎች ያሉባቸው ሀገሮች አሉ። ለምሳሌ ዴሞክራቲክ ኮንጎን ብንወስድ በተፈጥሮ ሀብት ባለጸጋ የሆነች ትልቅ ሀገር ስትሆን ለተደራራቢ ወረርሽኞች የተጋለጠች ነች። የኢቦላ፣ የኮቪድ-19፣ የኮሌራ፣ የኩፍኝና የፖሊዮ ወረርሽኞች አጋጥመዋታል። እነዚህ ሁሉ አጣዳፊ የጤና አደጋዎች መደበኞችን የጤና አገልግሎቶች መርሃ ግብሮችን ያስተጓጉላሉ።
በአፍሪካና በደቡብ ምስራቅ እስያ ሀገሮች ወልዳ ለመሳም የምትጓጓ እናት ህይወቱ ያለፈ ህፃን መውለድን ለመሰለ የከበደ ሰቀቀን የመጋለጥ ጣዋ ከሰሜን አሜሪካና ከአውሮፓ እናቶች ጋር ሲነጻጸር በሰባት ጥፍ እንደሚበልጥ የዩኒሴፍ ሪፖርቶች ያመለክታሉ። በ2021 እጣቸው ከውልደት ወደ መቃብር ከሆነባቸው ህፃናት ውስጥ 77 ከመቶ ከሰሃራ በታች ባሉ የአፍሪካ ሀገሮችና በደቡብ ምስራቅ እስያ ሀገሮች የተወለዱ መሆኑን ሪፖርቱ ይዘረዝራል። ህይወታቸው አልፎ ከተወለዱ ህፃናት ከጠቅላላው 50 ከመቶ አፍሪካ ውስጥ መሆናቸውን ነው ሪፖርቶቹ የሚጠቁሙት። በአፍሪካ አንዲት ነፍሰ ጡር ሴት ሊያጋጥማት የሚችለው ህይወቱ ያለፈ ልጅ የመገላገል አደጋ አውሮፓና ሰሜን አሜሪካ ካሉ ሴቶች ጋር ሲነጻጸር በሰባት ጥፍ ይበልጣል። በዓለም ዙሪያ ህፃናት ለማደግ ወይም ረዘም ላለ እድሜ ለመቆየት ይታደሉ አይታደሉ እንደተወለዱበት ቦታ በእጅጉ እንደሚለያይ ነው ይህ ሪፖርት የሚያወሳው። ጥራት ያለው የጤና አገልግሎት ተደራሽነት አሁንም ቢሆን በዓለም ዙሪያ ለህፃናት የመኖርና ያለመኖር እጣ ፈንታ ወሳኝ መሆኑ እንደቀጠለ ነው። አብዛኞቹ ህፃናት ለህልፈት የሚደረጉት 5 ዓመት ከመሙላታቸው በፊት ሲሆን ከመካከላቸው ግማሹን ቁጥር የሚይዙት በተወለዱ በመጀመሪያ ወራቸው ውስጥ ነው የሚቀጩት። ለህፃናቱ በጨቅላ እድሜ መቀጨት ዋና ዋናዎቹ ምክንያቶች ወራቸው ሳይሞላ መወለድና እናቲቱ ምጥ ላይ ሆና የሚፈጠሩ ችግሮች እንደሆኑ ሪፖርቱ ያስረዳል። ህይወታቸው አልፎ ከሚወለዱ ህፃናት ውስጥ ከ40 ከመቶ የሚበልጡት ህይወታቸው የሚያልፈው እናቲቱ ምጥ ላይ ያለች ነው። ይህ ደግሞ በአብዛኛው እርጉዝ ሴቶች በእርግዝናቸውም በወሊድም ወቅት ያልተቋረጠ ጥራት ያለው የጤና ክትትል ካገኙ ለመከላከል የሚቻል ነው። ጨቅላ ህጻናት በመጀመሪያ ወራቸው ላይ በዋናነት ለአደጋ የሚጋለጡት በሳንባ ምች፣ በተቅማጥና ወባ መሳሰሉ ተላላፊ በሽታዎች መሆኑን የመንግስታቱ ድርጅት ሪፖርት አመልክቷል።
አመሰግናለሁ ቆንጂት። ክብራትና ክብራን አድማጮች፣ አሁን ደግሞ የዜና ይዘት ወዳለው ሌላ ዘገባ ነው የምወስዳችሁ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አዲስ አበባ ዓለም ገና በተባለው ስፍራ ቤት የፈረሰባቸውን ነዋሪዎች ጉዳይ እንዲያጣሩ የላካቸው እና የታሰሩ 4 ሰራተኞቹ ፍርድ ቤት መቅረባቸውን የኢሰመጉ ዋና ዲሬክተር አቶ ዳን ይርጋ ለአሜሪካ ድምፅ ተናገሩ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል እና ሌሎች 12 የሰብአዊ መብት ድርጅቶች በየበኩላቸው የታሰሩት የመብቶች ተሟጋቾች በአስቸኳይ እንዲፈቱ ሲሉ ጠይቀዋል። ቆንጅት ታየነች ይህንንም ታቀርብልን።
ታህሳስ 27 2015 ዓ.ም በአዲስ አበባ ዓለም ገና አካባቢ በነዋሪዎች ላይ ቤት የማፍረስ ዘመቻ እየተካሄደ መሆኑን ቤታቸው ከፈረሰባቸው ነዋሪዎች መረጃ እንደደረሰው የገለጸው የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጉ ጉዳዩን እንዲያጣሩ የላካቸው 4 ሰራተኞች ታስረው ፍርድ ቤት መቅረባቸውን የኢሰመጉ ዳይሬክተር አቶ ዳን ይርጋ አስረድተዋል። እስረኞቹ በአስቸኳይ እንዲፈቱም ኢሰመጉን ጨምሮ ኢትዮጵያ ውስጥ የሚገኙ 12 የሲቪል ማህበረሰብ ድርጅቶች በፊርማቸው ባወጡት የጋራ መግለጫ ጠይቀዋል። እነዚህ መግለጫዎች ከወጡም በኋላ ምንም የተቀየረ ነገር እንደሌለ የገለጹት አቶ ዳን ሰራተኞቹ አሁንም በእስር ላይ ናቸው ብለዋል።
4ቱም የስራ ባልደረቦቻችን በእስር ላይ ነው የሚገኙት። ዛሬ በሰበታ ከተማ ወረዳ ፍርድ ቤት ቀርበው ነበረ። እኛም መልስ ሰጥተናል። ፖሊስም ያቀረበበትን ምክንያት እንዲሁም ሰርተዋል ያለውን ጥፋት አቅርቧል። እኛ ያ ትክክለኛ ደግሞ የተነሳብን ጉዳዮች ተገቢ አይደሉም በሚል መልስ ሰጥተናል። ፍርድ ቤቱም ሌላ ተጨማሪ ቀጠሮ አያስፈልግም ብሏል። እሱን ምንድን ነው ያለው ጉዳይ የዋስትና መብት በተመለከተ ነው። የዋስትና መብትን በተመለከተ የተነሳባቸው ጉዳይ ዋስትና መብት የሚያስከለክል አይደለም ብለን እኛም ጥያቄ አቅርበናል። ፍርድ ቤቱም የዋስትና መብቱ ላይ በሚመለከት ውሳኔ ለመስጠት ለነገ ጠዋት 3:30 ቀጠሮ ሰጥቷል። እዚህ ላይ ነው አሁን የመጨረሻው ያለንበት ሁኔታ።
ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ትናንት ባወጣው መግለጫ ከአዲስ አበባ በስተደቡብ በሚገኝ አካባቢ በግዳጅ የተካሄደውን ማፈናቀል ለማጣራት ሲሄዱ የታሰሩትን 4 የሰብአዊ መብቶች ተሟጋቾች የኢትዮጵያ መንግስት ያለምንም ቅድመ ሁኔታ በአስቸኳይ ይፍታ ሲል አሳስቧል። የድርጅቱ የምስራቅና የደቡባዊ አፍሪካ ዳይሬክተር ቲጄሬ ቻውታ እነዚህ 4 የሰብአዊ መብቶች ተከላካዮች እየተካሄደ ያለውን የጭካኔ የማፈናቀል እርምጃ እንዳያጋልጡና ሌሎችም የሰብአዊ መብቶች ስራዎቻቸውን እንዳይሰሩ ለመከልከል የኢትዮጵያ መንግስት ግልጽ ሙከራ እያደረገ ነው ማለታቸው በወጣው መግለጫ ተመልክቷል። የኢሰመጉ ዳይሬክተር አቶ ዳን ፖሊስ በሰራተኞቹ ላይ በሶስት ዋና ዋና ጉዳዮች ላይ የምርመራ ጊዜ ቀጠሮ ጥያቄ ማቅረቡን ይናገራሉ።
አንደኛው ለምርመራ የወጡት ባለሙያዎች ፎቶግራፍ አንስተዋል የሚል ነው። ፈቃድ ሳያገኙ ፎቶግራፎች አንስተዋል የሚል ነው። ሁለተኛው ደግሞ ራሱ የምርመራውን ስራ ለመስራት የፈቃድ ወረቀት እጃቸው ላይ የለም ወይም ደብዳቤ የሚል ነው። ሶስተኛው ደግሞ ለምርመራ የሄዱባቸው አካባቢዎች ላይ ፈረሳው ለምን ተካሄደ? በምን አግባብ ነው የሚል ፖሊስን ጥያቄ አቅርበዋል የሚል ነው። ሶስቱንም እንግዲህ እኛ የተነሱብንን ጥያቄዎች የህግ አግባብ ናቸው ብለን አናምንም። በምርመራ ሂደቶች ውስጥ የሚሰሩ ስራዎች ናቸው።
አቶ ዳን ፖሊስ ያቀረባቸውን የጊዜ ቀጠሮ መጠየቂያ የምርመራ ምክንያቶች አይቀበሉም።
በተለይ አሁን ለምሳሌ ፈቃድ የተባለው ጉዳይ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ ላለፉት 31 ዓመታት በኢትዮጵያ ዴሞክራሲ ስርዓት እንዲገነባ፣ የህግ የበላይነት እንዲሰፍን፣ እንዲሁም የሰብአዊ መብቶች እንዲከበሩ ዘርፈ ብዙ ስራዎች እየሰራ የቆየ ተቋም፣ በህግ የተመዘገበ የሚታወቅ ስራዎቹን በአደባባይ የሚወጡ ተቋም መሆኑን ሁሉም ይታወቃል። በተጨማሪም ደግሞ እነዚህ ባለሙያዎች የድርጅቱን መታወቂያ ጨምረው ይዘው ለፖሊሶች አሳይተው ነበረ። ስለዚህ ከዚህ ውጪ ፈቃድ በምንም አግባብ መልኩ አያስፈልግም ወይም ደብዳቤ አያስፈልግም። እንደው ያስፈልጋል እንኳን ቢባል እዚህ ላይ በጣም ሊተኮርበት የሚገባው ነገር ያስፈልጋል እንኳን ቢባል ማክሲመም ማድረግ የሚችለው ፖሊስ ስራው እንዳይሰሩ መከልከል ነው። ይሄ ስራውን መከልከሉ ተገቢ ነው እያልኩ ሳይሆን፣ ግን ማክሲመም መድረክ ቢቻል እንኳን የሚገባ የነበረው ስራው እንዳይሰሩ ማድረግ። ሶ ይሄ ያስፈልጋቸዋል ብሎ እንዲያመጡ የሚያስፈልገውም ነገር ካለ መጠየቅ ነበረ። ነገር ግን ልክ ወንጀል እንደፈጸሙ ባለሙያዎቻችንን የመጡበትን ማንነታቸውን እያብራሩ ባለበት ሰዓት ላይ ወደ እስር ቤት መክተት ተገቢ አይደለም ብለን ነው።
የኢሰመጉን ጨምሮ ኢትዮጵያ ውስጥ የሚገኙ 12 የሲቪል ማህበረሰብ ድርጅቶችም የኢሰመጉ ሰራተኞች በአስቸኳይ እንዲፈቱ በፊርማቸው ባወጡት የጋራ መግለጫ ጠይቀዋል። ድርጅቶቹ በመግለጫቸው ይህ ድርጊት ድርጅቱ የተቋቋመበትን ዓላማ እንዳይፈጽምና ሰራተኞቹም የሙያ ነጻነታቸውን ጠብቀው እንዳይሰሩ የሚያደርግ ተግባር ከመሆኑም በተጨማሪ የሲቪክ ምህዳሩን የሚያጠብና የሲቪል ማህበረሰብ ድርጅቶች ለሰብአዊ መብቶች መከበር የሚሰሩትን ስራ የሚያደናቅፍ፣ በሰብአዊ መብቶች ጥበቃ ላይ የሚሰሩ ሌሎች ተቋማትንም የሚያሸማቅቅ ድርጊት ነው ብሏል። ቀጣዩ እርምጃ ምን ሊሆን እንደሚችል አቶ ዳንኤል ጋር ሲያስረዱ
ባል ወደ 12 እኛን ጨምሮ 12 የሚሆኑ የሰብአዊ መብት ተሟጋች ተቋማት ከኛ ጋር በመሆን ጆይንት ስቴትመንት እንዲፈቱ ጥያቄ አቅርበዋል። እንዲሁም የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከልም እንደዚሁ መግለጫ አውጥቷል። ሚዲያዎችም በተደጋጋሚ ይህን ጉዳይ እየዘገቡት ነው። እኛም ከኦሮሚያ ክልል ፖሊስ ኮሚሽነር ጽህፈት ቤት አንስቶ እንዲሁም ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን፣ የፍትህ ሚኒስቴር፣ የፌዴራል ፖሊስ እንዲሁም ሌሎች በርካታ ተቋማት ላይ ደብዳቤዎችንም በማስገባት እንዲፈቱ የበኩላቸውን ጥረት እንዲያደርጉ ስንጠይቅ ቆይተናል። ነገር ግን እስካሁን በዚህ ረገድ አልተሳካልንም። ስለዚህ ጠዋት ፍርድ ቤት በድጋሚ ስለሚቀርቡ እዛ ላይ ሌላው ቢቀርብ የዋስትና መብታቸው ተከብሮላቸው ይወጣሉ ብለን እናምናለን። ይህንን ነው የምንጠብቀው።
12ቱ ድርጅቶች ባወጡት መግለጫቸው የኢትዮጵያ መንግስት ኢትዮጵያ በፈረመቻቸው ዓለም አቀፋዊና አህጉራዊ የሰብአዊ መብቶች ስምምነቶች እንዲሁም በህገ መንግስቱ ጥበቃ የተደረገላቸውን ሰብአዊ መብቶች የማክበር የማስከበርና ሰብአዊ መብቶች የሚከበሩበትን ሁኔታ የማሟላት ኃላፊነት አለበት ብለዋል።
ك
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችንን ነው። አሁን የምሽቱ ሳምንታዊው ቅንብር የመጨረሻው መሆኑ ነው። አሜሪካና ሕዝቧ ነው። በከባድ ዝናብ በጎርፍና በመሬት መናድ አደጋ ላይ ያለችውን ካሊፎርኒያ ነው መልከት የምናደርገው። በቀጣዩ አሜሪካና ሕዝቧ ፕሮግራም በተከታታይ በጣለው ከባድ ዝናብ የተነሳ በጎርፍ የተጥለቀለቁት የምዕራባዊ ዩናይት ስቴትስ ካሊፎርኒያ አካባቢዎችን ሁኔታ እንቃኛለን። ባለፈው ታህሳስ ወር መጨረሻ አንስቶ በቀጠለው ከባድ ዝናብ በበርካታ ከተሞች በሚሊዮኖች የሚቆጠሩ ነዋሪዎች የጎርፍ አደጋ ማስጠንቀቂያ ተሰጥቷቸዋል። ከ110,000 በላይ መኖሪያ ቤቶች ኤሌክትሪክ ኃይል ተቋርጦባቸዋል። በጎርፍና በመሬት መናድ አደጋዎች የተነሳም በብዙ ሺዎች የሚቆጠሩ ነዋሪዎች ቤታቸውን ለቀው እንዲወጡ ታዘዋል። እስካሁን በክፍለ ግዛቷ ቢያንስ 17 ሰዎች መሞታቸውን ባለሥልጣናቱ ገልጠዋል። ለዚህም የፕሮግራሙ አዘጋጅና አቅራቢ ቆንጅታየ።
በትልቋ የዩናይትድ ስቴትስ ክፍለ ግዛት በካሊፎርኒያ ለበርካታ ቀናት በተከታታይ የጣለውን ኃይለኛ ዝናብ ተከትሎ መሬት እየተደረመሰ ተሽከርካሪዎችን ውጧል። ከተሞች በጎርፍ ተጥለቅልቀዋል። አንድ የአምስት ዓመት ልጅ በጎርፍ ተወስዷል። የክፍለ ሀገሩ አገረ ገዢ ጋቪን ኒውሰም ትናንት በዝናብና በጎርፍ የተጎዱትን አካባቢዎች ሲጎበኙ ነዋሪዎቹን እንዲህ ሲሉ አመስግነዋል።
የማህበረሰቡ አባላት አንዱ ለሌላው በመድረስ ስለተረዳዳችሁ ላመሰግናችሁ እፈልጋለሁ። አነስተኛ የንግድ መደብሮች ባሉባቸው በርካታ ጎዳናዎች ሲዘዋወር ብዙዎቹ ነጋዴዎች ምን ያህል ሰው ደርሶ የእጅ ጓንት ብቻ ስጡን ብሎ ቆሻሻውንና ፍርስራሹን በማንሳት እንደተረባረበ ነግረውኛል።
አገረ ገዢው አሁንም ከአደጋው አልወጣንም በማለት ሳያስጠነቅቁ ግን አላለፉም።
አሁንም ገና ነው፣ ችግሩ አላከተመልንም። ኃይለኛው ዝናብ እስከሚቀጥለው ሳምንት ረቡዕ ድረስ ይቀጥላል ብለን እንጠብቃለን። ቢያንስ ሶስት ከባድ እርጥበት ያዘለ የአየር ሁኔታ ይመጣል። በተለያዩ የክፍለ ሀገራችን አካባቢዎች በተለያየ መልኩ እንደሚከሰት ነው የምንጠብቀው።
በሚሊዮኖች ለሚቆጠሩ ነዋሪዎች የተሰጠው የጎርፍና የመሬት መናድ አደጋ ማስጠንቀቂያ አሁንም እንዳለ ነው። ከ200,000 በላይ መኖሪያ ቤቶችና የንግድ ቤቶች ኤሌክትሪክ ተቋርጦባቸዋል። ብዙ ሺህ ሰዎች ቤታቸውን ለቀው እንዲወጡ ታዘዋል። በደረሱት የተለያዩ አደጋዎች ካለፈው ወር መጨረሻ ወዲህ የብዙ ሰው ሕይወት ነው የጠፋው። አገረ ገዢው ጋቪን ኒውሰም እንዲህ ብለዋል።
እስካሁን ባረጋገጥ ነው በትንሹ 17 ሰዎች ሞተዋል። ይሄ እንግዲህ እስካሁን የተረጋገጠ ነው። ያሳዝናል። ሁለት ተጨማሪ ሰዎች በመብረቅና ቱላሪ ወረዳ አካባቢ በደረሰ የመኪና አደጋ ሞተዋል።
ትናንት ማክሰኞ ጠዋት ሳን ጆዋኪን ቫሊ በተባለ አካባቢ አንድ የጭነት መኪና አሽከርካሪና በሞተር ብስክሌት ይጓዝ የነበረ ሰው ዛፍ ወድቆባቸው እንደገደላቸው የካሊፎርኒያ አውራ ጎዳና ጥበቃ ባለስልጣናት አስታውቀዋል። ካለፈው ሰኞ ጀምሮ የጣለው ከባድ ዝናብ የማዕከላዊና ደቡባዊ ካሊፎርኒያ አካባቢዎችን ያጥለቀለቀ ሲሆን ሴራ ኔቫዳ ቫሊ የሚገኘውን የበረዶ መንሸራተት መዝናኛ ስፍራ 1 ሜትር ተኩል ከፍታ ያለው ጎርፍ ውጦታል። ከከፍታ ቦታዎች የሚወድቁ ትላልቅ አለቶች እና ጭቃ ያዘለ ጎርፍ ጎዳናዎችን የዘጉ ሲሆን ጎርፉ ትላልቆቹን አውራ ጎዳናዎች ወንዝ እስከሚመስሉ ሸፍኗቸዋል። በማዕከላዊው የጠረፍ አካባቢ ሳን ሚጌል በተባለ ስፍራ አንድ የአምስት ዓመት ሕፃን ከእናቱ ጋር በመኪና ሲጓዝ ማለፍ አቅቷቸው ጎርፍ የወሰደው ሲሆን ትናንት የዝናቡ ሁኔታ ቀለል ብሎ በተደረገው ፍለጋ እናትየዋ ሲገኙ ሕፃኑ ሊገኝ አልቻለም። አገረ ገዢ ኒውዘም እንዲህ ሲሉ ተማጽኖ አሰምተዋል።
የደረሰበት የጠፋ የአምስት ዓመት ሕፃን አለ። እንዲገኝ እንጸልያለን። እንዲህ ባለ ጊዜ ሁሉም እንደየሃይማኖቱ በተአምር ድረስልን ብሎ መጸለይ ይገባል።
ያሁኑ የከባድ ዝናብ ሁኔታ ቀደም ብሎ ከነበረው ከባድ ድርቅ ጋር ተዳምሮ የክፍለ ሀገሯን ጎዳና ተዳዳሪዎች አብዝቶ ጎድቷል። ቢያንስ የአንድ ጎዳና ተዳዳሪ ሕይወት ሲያልፍ፣ ብዛት ያላቸው ደግሞ ቬንቹራ ወረዳ ከሚገኝ መጠለያ የእርዳታ ሰራተኞች ደርሰው እንዳወጧቸው ተነግሯል። ዛሬም በሰሜን ካሊፎርኒያ ኃይለኛ ዝናብ እየተጠበቀ ሲሆን ከባዱ የአየር ሁኔታ እስከ ፊታችን ማክሰኞ እንደሚቀጥል ተተንብየዋል። ሎስ አንጀለስ ከተማ በሚገኝ ጎዳና ላይ መሬት ተደርምሶ ሁለት ተሽከርካሪዎችን የዋጠ ሲሆን አሽከርካሪዎቹ ተደርሶላቸው ሊወጡ መቻላቸው ተዘግቧል። ከሎስ አንጀለስ በስተሰሜን ምዕራብ 120 ኪሎ ሜትር ርቀት ላይ ባለችው ባለጸጎች የሚኖሩባት የባህር ዳርቻዋ ሞንትሲቶ ቀበሌ ቤታቸውን ለቃችሁ ውጡ የሚል ትዕዛዝ ተሰጥቷቸው የነበሩት የእንግሊዙ ልዑል ሄሪ እና ኦፕራ ዊንፍሪን ጨምሮ 10,000 የሚሆኑ ነዋሪዎች ትናንት ትዕዛዙ ተነስቶላቸዋል። ከአምስት ዓመታት በፊት በአካባቢው በተከሰተ የጎርፍና የአፈር መናድ አደጋ ቢያንስ 23 ሰዎች ሲሞቱ ከ100 በላይ መኖሪያ ቤቶችን እንዳፈረሰ ይታወሳል።
ቆንጅትን ለዚህም ዝግጅቷ አመሰግናለሁ። ክብራትና ክብራን አድማጮች፣ ከመዝናኛው ዘርፍ የሚመለከት ዜና የትላንቱን የጎልደን ግሎብስ ሽልማቶች የተመለከተውን ለማቅረብ እድል አላገኘንም። በነገው ምሽትና በድረገጻችን ላይ እናኖራለን። የዛሬውን ግን በዚሁ ማጠናቀቃችን ነው። ያስተናገድኳቸው አሉላ ከበደ ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።